the voice of America.
የዩናይትድ ስቴትስ የኢሚግሬሽን ህግ ታሪክ ይላል ቀጣዩ ዘገባችን። አሜሪካ ወደ ሀገሯ የሚመጡ የውጭ ሀገር ሰዎች ላይ ገደብ ስታደርግ የመጀመሪያ ጊዜዋ አይደለም።
ታዲያ በዜግነታቸው የለየች አትምጡብኝ ብላ ታውቃለች እንዴ? እንዴታ ይላል የቪዮዋ ኬሊ ጄን ኬሊ ያጠናቀረችው ዘገባ ቆንጅታ ታቀርባለች።
ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት የፈረሟቸው የኢሚግሬሽን ማስፈጸሚያ ትዕዛዞች በቅርብ ዘመናት የአሜሪካ ታሪክ እንዲህ ያለ መመሪያ ሲወጣ የመጀመሪያ ሊሆን ይችላል። ዩናይትድ ስቴትስ በመትቀበላቸው የውጭ ሀገር ሰዎች ላይ ገደብ ስትጥል ግን ይህ የመጀመሪያ ጊዜ አይደለም። እንደ አውሮፓውያን አቆጣጠር በ1789 ዓመተ ምህረት የተደነገገው የዩናይትድ ስቴትስ ህገ መንግስት የኢሚግሬሽን ህግን ሙሉ ስልጣን ለሀገሪቱ ምክር ቤት ሰጥቷል። ፕሬዚደንቱ ደግሞ ህጎቹን በመመሪያዎች አማካይነት እየተቆጣጠረ ያስፈጽማል ይላሉ። The Words We Live By በሚል ርዕስ ስለ ህገ መንግስቱ የሚያወሳ መጽሐፍ የደረሱት የህግ ምሁሯ ሊንዳ ማውንክ
በመጀመሪያዎቹ የ100 ዓመታት የአሜሪካ ታሪክ ታዲያ ኮንግረሱ በኢሚግሬሽን ህጉ ላይ በፌደራሉ መንግስት ደረጃ ገደብ የሚጥል ደንብ አውጥቶ አያውቅም። ብዛት ያላቸው የአየርላንድና የጀርመን ተወላጆች ወደ ዩናይትድ ስቴትስ ፈልሰው የሰፈሩትም በእነኛ ዓመታት ውስጥ ነው። ብዙዎች የቻይና ተወላጆችም በ1860ዎቹ ዓመታት በባቡር መስመር ዝርጋታ ስራ በወዛደርነት ሊሰማሩ መጥተው እዚሁ ቀሩ። ታዲያ የአገሬው ተወላጆች አሜሪካኖች መጤ በብዛት መስፈሩን አልወደዱትም ነበር። አንድም የብዙዎቹን ከአየርላንድና ከጀርመን የፈለሱ መጤዎች የካቶሊክ ክርስትና እምነት ባለመውደድ ሲሆን፣ እስያውያኑ ደግሞ ወንጀለኞች፣ ሴተኛ አዳሪዎች ወይም ደግሞ ስራችንን ሊሻሙ የመጡ ናቸው ብለው ይጠሏቸው ነበር።
እናም የዩናይትድ ስቴትስ ኮንግረስ በ1800ዎቹ መጨረሻ ዓመታት ለመጀመሪያ ጊዜ ከውጭ ሀገር የሚፈልሱ ሰዎችን ቁጥር የሚቀንስ ህግ አወጣ። ህጉ በተለይ እስያውያኑ መጤዎች ላይ ያነጣጠረ ነበር። The Page Act እና The Chinese Exclusion Act በተባሉት ደንቦች በብዛት ቻይናውያን ሴቶችና ወዛደሮች እንዳይገቡ ይከለከሉ ጀመር። በ20ኛው ምዕት ዓመት የዩናይትድ ስቴትስ ፌዴራል መንግስት በሩን ለውጭ ሀገር ሰዎች ይበልጡን ከፈተ። እነሆም መቀበያ በሩን የኒውዮርኳን ኤሊስ አይላንድ ደሴት አድርጎ ቤት ለእንግዳ ይል ጀመር። በተለይ ከጣሊያንና ከምስራቅ አውሮፓ እጅግ ብዙ ስደተኞች መጡ። ብዙዎቹ አዲሶቹ መጤዎች ታዲያ ያልተማሩና ድሆች ነበሩ።
አሁንም አንዳንድ አሜሪካውያን ያልተማርና ድሃ የሚጎርፍብን ለምንድን ነው ሲሉ ማጉረምረም ጀመሩ። ኢሚግሬሽን ሪስትሪክሽን ሊግ የኢሚግሬሽን ተቆጣጣሪ ማህበር የሚል ቡድን ተቋቁሞም ወደ አሜሪካ የሚመጣ ፈላሽ ማንበብ የሚችል መሆን አለበት ሲሉ ለዩናይትድ ስቴትስ ምክር ቤት የአቤቱታ ደብዳቤ አስፈርመው አስገቡ። ፕሬዚዳንት ግሮቨር ክሊቭላንድ እና ፕሬዚዳንት ውድሮ ዊልሰን ጥያቄውን ተቃወሙ። በ1917 ዓመተ ምህረት ታዲያ ፕሬዚዳንት ዊልሰን ቢቃወሙትም ምክር ቤቱ ጥያቄውን ተቀብሎ አጸደቀው። እናም ወደ አሜሪካ መጥቶ ለመኖር የሚፈልግ ሰው የንባብ ፈተና ማለፍ የግድ እንዲሆን ተወሰነ።
በ1920ዎቹ ደግሞ የኢሚግሬሽን ቁጥጥሩ ፖሊሲ ይበልጡን እየጠበቀ ሄደ። ከሁሉም ጥብቁ የ1924ቱ ድንጋጌ ነበር። አሜሪካ የምትቀበላቸውን አጠቃላይ የውጭ ሀገር ዜጎች ቁጥር ከመገደቡም ሌላ በአገር በአገር እየለየ ኮታ መደበ። በዚያ ድንጋጌ ከምስራቅ አውሮፓና ከአፍሪካ የሚመጡ ፍልሰተኞች ቁጥር እጅጉን የተቀነሰ ሲሆን ከእስያ ደግሞ ከጃፓኖችና ከፊሊፒንስ በስተቀር ያንድም የሌላ ሀገር ተወላጅ እንዳይመጣ ተከልክሎ ነበር። በዚያ ድንጋጌ ለእንግሊዛውያንና ለምዕራብ አውሮፓ ሀገሮች ሰዎች የሚሰጠው የመግቢያ ቪዛ ቁጥር ጨምሮ እንደነበረ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የታሪክ ገጽ ላይ ያለው መረጃ ያመለክታል።
ከዚያ በኋላ ነው አብይ የሆነ የኢሚግሬሽን ፖሊሲ ለውጥ የተደረገው። በ1940ዎቹና 50ዎቹ ዩናይትድ ስቴትስ ባደረገችው መለስተኛ የኢሚግሬሽን ፖሊሲ ለውጥ የምትቀበላቸው መጤዎች ቁጥርና የዜግነታቸው ስብጥርም በጥቂቱም ቢሆን ጨመረ። በ1965 ዓመተ ምህረት ነው ከፍተኛ የሆነ የፖሊሲ ለውጥ የተካሄደው። በከፊል በወቅቱ በነበረው በሲቪል መብቶች ንቅናቄው ግፊት ጭምር የዩናይትድ ስቴትስ ምክር ቤት የኢሚግሬሽንና ዜግነት ጉዳይ የተባለውን ድንጋጌ አጸደቀ። የወቅቱ ፕሬዝዳንት ሊንደን ጆንሰንም ፈረሙበት። በዚያ ድንጋጌ ዜግነትን መሰረት ያደረገ የኮታ ምደባ አሰራር ተሰረዘ። ዩናይትድ ስቴትስ ውስጥ የሚኖር የቤተሰብ አባል ያላቸው ውጭ ሀገር ሰዎችም ቅድሚያ እንዲያገኙ፣ እንዲሁም ከውከትና ከውጊያ ለሚሸሹ ስደተኞች አሜሪካ ከለላ እንደምትሰጥ ተወሰነ።
ታዲያ ያ ድንጋጌ አንዳንዶቹን የቀደሙትን ገደቦች እንዳሉ ያቆየ ቢሆንም ስደተኞች የሚነሱባቸው ሀገሮች ወይም የዜግነታቸው ስብጥር በከፍተኛ ደረጃ ተቀያይሮ ነበር። ቀደም ብሎ ከምዕራብ አውሮፓ በነበረው ፋንታ በ20ኛው መቶ ዓመት መገባደጃ በብዛት ይፈርሱ የነበረው ከሜክሲኮ፣ ከፊሊፒንስ፣ ከኮሪያ፣ ከዶሚኒካን ሪፑብሊክ፣ ከኩባና ከህንድ እንዲሁም ከቪየትናም ሆኖ ነበር።
ያሁኑ የፕሬዝዳንት ዶናልድ ትራምፕ የኢሚግሬሽን ገደብ ትዕዛዝስ? የማያሚ ዩኒቨርሲቲ ህግ ትምህርት ቤት መምህሩ ኩናል ፓርከር እንደሚያስረዱት የ1965ቱ ህግ ነው በኢሚግሬሽን ፖሊሲ የነበረውን ግልጽ ያለ አድሎ ያከተመው። Making Foreigners, Immigration and Citizenship Laws in America. የመጤዎች ስሪት የኢሚግሬሽንና የዜግነት ህግ በአሜሪካ የተባለው መጽሐፍ ደራሲ ኩናል ፓርከር የፕሬዝዳንት ዶናልድ ትራምፕን የኢሚግሬሽን ማስፈጸሚያ ትዕዛዝ የሚቃወሙት ወገኖች ምናልባት ከ1965ቱ ህግ ጀምሮ ከኖረው አሰራር ጋር ተጻራሪ አድርገው ስለሚያዩት ሊሆን ይችላል ይላሉ።
የሚስተር ትራምፕ ትዕዛዝ የሚበዛው ህዝባቸው ሙስሊም ከሆነ 7 ሀገሮች ስደተኛም ይሁን ሌላ እንዳይገባ ይከለክላል። ኢራን፣ ሶማሊያ፣ ኢራቅ፣ ሱዳን፣ የመን፣ ሶሪያና ሊቢያ ናቸው እነዚህ ሀገሮች። ተቃዋሚዎች ይህ የሚስተር ትራምፕ ትዕዛዝ ሙስሊሞችን ለይቶ አድሎ የሚፈጽምባቸውና የአሜሪካን የስደተኛ ተቀባይነት ታሪክ የሚጻረር ነው በማለት ይኮንኗቸዋል። ፕሮፌሰር ፓርከር ግን የሚስተር ትራምፕን እርምጃ ህገ ወጥ ነው ማለት ትክክል እንዳልሆነ በመግለጽ ያስጠነቅቃሉ። እንዴት ቢባል የዩናይትድ ስቴትስ ታሪክ እንደሚያሳየው ይላሉ። ጠቅላይ ፍርድ ቤቱ ለፕሬዝዳንቱና ለምክር ቤቱ የኢሚግሬሽን አፈጻጸምን እንዲቆጣጠሩ ጠቀም ያለ ስልጣን ስለሚሰጥ እንደሆነ ነው ፕሮፌሰሩ የሚያስረዱት።
ፕሬዝዳንት ኦባማም ቢሆኑ ይላሉ ፕሮፌሰር ፓርከር፣ ፕሬዝዳንት ኦባማም ቢሆኑ ኢሚግሬሽንን የሚመለከት አስፈጻሚ ትዕዛዝ አውጥተው ነበር። ያ ትዕዛዝ ታዲያ ይልቁንም አሜሪካ የተወለዱ ልጆች ያሏቸውን ነገር ግን ህጋዊ የመኖሪያ ፈቃዱ የሌላቸው የውጭ ሀገር ተወላጅ ሆኑ ቤተሰቦች እንዳይባረሩ ጥበቃ ለማድረግ የታለመ ነው። አንድ መታወቅ ያለበት ጉዳይ ደግሞ ህጋዊም ሆኖ ብዙ ችግር ያለው ሊሆን ይችላል ይላሉ ፕሮፌሰሩ።
የሆነ ሆኖ ሁለቱም ፕሮፌሰር ፓርከርም የህግ ምሁሯ ሊንዳ ሞንክም የሚጠቁሙት የሀገሪቱ ህገ መንግስት ፕሬዝዳንቱም ሆኑ ምክር ቤቱ የኢሚግሬሽን አሰራርን ሲቆጣጠሩ ማክበር የሚገባቸው ደንቦች ያሉ መሆኑን ነው። ያ ደንብ አድሎ እንዳይፈጸም ለመከላከል የታቀደ ነው። እነዚህ ተግባራት ፍትሃዊ በሆነ መንገድ መከናወን አለባቸው ብሎ የሀገሪቱ ከፍተኛው ህግ ደንግጎ አስቀምጦታል ብለዋል የህግ ምሁሯ ሊንዳ ሞንክ።